ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት ሁልጊዜ እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ በሚያወጣው መረጃዎችን ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ ነች ኢትዮጵያ።
ዶክተር ሊያ ታደሰ የጤና ጥበቃ ሚኒስትር ዴኤታ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
የወባ መከላከያ ክትባት ተጀመረ። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 17 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አልሳንቶስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። በምዕራብ ጎጂና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱ ላይም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጉጂና የጌዲዮ አባገዳዎች፣ የሀገር ሽማግሌዎችና የአካባቢው ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ስርዓት ላይ ታድመዋል። እርቁን ተከትሎም በአካባቢው ተፈጥሮ በነበረው ግጭት ከሁለቱም አካባቢዎች ማለትም ከኦሮሚያ ክልል ምዕራብ ጎጂ ዞንና ከደቡብ ክልል ጌዶ ዞን የተፈናቀሉ ዜጎችን ወደ ቀድሞ መኖሪያቸው መልሶ የማቋቋም ስራ በይፋ መጀመሩን የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል ይላል ፋና ብሮድካስቲንግ።
ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያው ምዕራፍ ዘመቻ ዛሬ ጀምራለች። የዓለም ጤና ድርጅት ክትባትን ስራውን በዛሬ የዓለም ጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማት ስላሏቸው ጭምር መሆኑን አስታውቋል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሶስቱ አገሮች ውስጥ በአመት 360,000 ሰው ለመከተብ ያቀደ ሲሆን 120,000 የሚሆኑት ማላዊ ውስጥ መሆኑን ተመልክቷል። ምንም እንኳ ይህ ክትባት የሺዎችን ሕይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ህጋዊ ፈቃድ የሚያገኙት ካፋላ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢጎሳቆሉም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም ይላል አምነስቲ ኢንተርናሽናል። ስለሆነም የሊባኖስ መንግስት ካፋላ የተባለውን የፍልሰት ስርዓት አቁሞ ለፈላሽ ሰራተኞች ዋስትና እንዲሰጥ አምነስቲ ጥሪ አድርገዋል። ሊባኖስ ውስጥ አብዛኞቹ ሴቶች የሆኑ ከአፍሪቃና ከእስያ የሄዱ 250,000 ህጋዊ ፈቃድ ያላቸው ሰራተኞች መኖራቸውን አምነስቲ አውስቷል።
የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት ውስጥ የነበሩ ስደተኞችን ከስፍራው አውጥቷል። አንዳንዶቹ በእስር ቤት ውስጥ ስላለው መጥፎ ሁኔታ ተቃውሞ ከማሰማታቸውን ባሻገር ጥቃት ደርሶብናል ሲሉ ነው የመንግስታቱ ድርጅት ይህን እርምጃ የወሰደው። በሊቢያ ተቀናቃኝ መንግስታት መካከል የሚካሄደው ውጊያ በመዲናይቱና በአካባቢው ለሚኖሩ ሲቪሎች እጅግ አደገኛ ሁኔታ መፍጠሩም ይታወቃል። ትሪፖሊ ያሉትን ስደተኞችና ፍልሰተኞች ከዚህ የከፋ ኑሮ ገጥሟቸው አያውቅም ሲሉ የተባበሩ መንግስታት ድርጅት ተልእኮ ምክትል ኃላፊ ማቴው ብሩክ ትናንት ተናግረዋል። አደጋ ላይ ያሉት ስደተኞች ከአካባቢው የማራቁ ውሳኔ ወሳኝ ነውም ብለዋል። ድርጅቱ ስደተኞቹን ኳሰር ቤን ጋሸር ከተባለው እስር ቤት ለማዛወር የወሰነው አንዳንዶቹ ስደተኞች በተፋፈገ ሁኔታ እንደሚኖሩና ምግብም እንደማያገኙ በመግለጽ ተቃውሞ በማሰማታቸው በድብድባቸውና በተኩስም እንዳስፈራሯቸው ከታወቀ በኋላ መሆኑም ተገልጧል።
የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዲሞክራቲክ ፓርቲውን ወክለው ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚደንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩ በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። ነባር የዴላወር ክፍለ ግዛት ሴኔተርና በኦባማ አስተዳደር ወቅት የሁለት ጊዜ የሥራ ጊዜ ምክትል ፕሬዚደንት የነበሩት ባይደን ከቨርመንት ክፍለ ግዛት ሴኔተር በርኒ ሳንደርስ እና ከሌሎች ተፎካካሪዎች ጋር በዲሞክራሲያዊ ፓርቲ ለመሰየም ይወዳደራሉ። ባይደን የሌሎቹ ተፎካካሪዎቻቸውን ያህል ገንዘብ የማሰባሰብ አቅማቸው ምን ያህል እንደሆነ ባይታወቅም በውጭ ፖሊሲ፣ በወንጀል ፍትህና በአገር ውስጥ ፖሊሲ ያላቸው ተመክሮ ከሌሎቹ ተወዳዳሪዎች የሚደርስባቸው የለም ተብሏል። ባይደን ዛሬ ማለዳ ባወጡት መግለጫ የዩናይትድ ስቴትስ መሰረታዊ እሴትና በዓለም ደረጃ ያላት ቦታ አደጋ ላይ ወድቋል ብለዋል።
የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ ዋስትና ከተሰጣቸው የኒውክሌር ጦር መሳሪያ እንዲወገድ የሚያስችል እርምጃ ሊወስዱ ይችላሉ የሚል እምነት እንዳላቸው ገለጡ። ፑቲን ይህን ያሉት ቭላድስቶካቭ በተባለችው የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ጋር ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሁለቱ መሪዎች ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ የኒውክሌር ጦር መሳሪያን የማስወገዱ ሂደት ደረጃ በደረጃ መሆን እንዳለበት ፑቲን ሲያስረዱ የዩናይትድ ስቴትስና ሰሜን ኮሪያ የመተማመን መንፈስ እንዲገነባ ሲሉም የቀስ በቀስ እርምጃ መውሰድ ይኖርባቸዋል በማለት መክረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ የሕግ መምሪያ ምክር ቤት አባላት ክስ ሊመሰርቱብኝ ቢያስቡ ጉዳዩን ወደ ከፍተኛ ፍርድ ቤት አቀርበዋለሁ ሲሉ ዝተዋል። ወገንተኛ የሆኑት ዲሞዎች ሊከሱኝ ቢሞክሩ አስቀድሜ ወደ ከፍተኛው ፍርድ ቤት አመራለሁ ሲሉ ትራምፕ ትላንት በትዊተር ገልጸዋል። ከፍተኛም ሆነ ዝቅተኛ ወንጀል አልተፈጸመም ብቻ ሳይሆን በእኔ በኩል የተፈጸመ ወንጀሎች የሉም በማለት በሁለት ትዊተሮች አውስተዋል። ፕሬዚዳንቱ ይህን ያሉት ልዩ ካውንስል ሮበርት ሙለር በሩሲያና በትራምፕ የምርጫ ዘመቻ መካከል የመመሳጠር ሴራ ተፈጽሞ እንደሆነ ለማጣራት ካካሄዱት የሁለት ዓመታት ምርመራ ጋር በተያያዘ ነው።
እንደ ትዊተር፣ ዩቲዩብ እና ፌስቡክ ያሉ የማህበራዊ መገናኛ ኩባንያዎች በመድረኮቻቸው ተጠቃሚዎች የሚያወጧቸውን ይዘቶች በሕግ አያስጠይቋቸውም። ይሄ የሕግ ከለላ ታዲያ ለኩባንያዎቹ እጅግ ግዙፍ የሆነ እድገት ቁልፍ ሆኖ ቆይቷል። አሁን ታዲያ እነኚህ ኩባንያዎች አሳሳች የሆኑ ይዘቶችን ለመመንጠር የበለጠ ጥረት ማድረግ አለባቸው በሚለው ብዙዎች እየተስማሙ ናቸው። ኩባንያዎቹም የመንግስት ቁጥጥር እጅ እንዳይገቡ ለመከላከል ብለው እርምጃዎችን ሳይወስዱ እንደማይቀሩ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችውን ዘገባ ዝርዝር ቆንጂት ታየ በአጭሩ ታቀርበዋለች።
ይህኛውም እንደ ሌሎች በማህበራዊ መገናኛ የሚወጡ ብዙዎች የሐሰት ወሬዎች ነው የጀመረው። የፓሪሱ ኖትረዳም ካቴድራል በተቃጠለ ጊዜ የሐሰት ወሬው የነከሌ ስራ ነው የሚለው ጥርጣሬና ድምዳሜ ትዊተር ላይ ታየ። ቀጥሎም ፌስቡክና ዩቲዩብ ላይ ብቅ ይል ጀመር። ዳሩ ግን ይሄኛው እንደ ሌላው ጊዜ በማህበራዊ መገናኛ በፍጥነት ለመሰራጨት አልበቃም። ዳንኤል ፋንኪ ፖይንተር ኢንስቲትዩት በሚባል አትራፊ ያልሆነ የጋዜጠኝነት ተቋም የዓለም አቀፍ የሐቅ አጣሪ ክፍል ዘጋቢ ነው። እንደሚከተለው ያስረዳል።
ቴክኖሎጂያዊ መድረኮች የተሳሳተ መረጃ እንዳይዛመት ለመከላከል የሚወስዷቸውን እርምጃዎች በመጠቆም እርምጃው የሚሰራ ለመሆኑ ማረጋገጫው ይሄውላችሁ ይላሉ። እናም እኔ ስመለከተው ምን እየተደረገ እንዳለ ሰዎች ይበልጡን እየተረዱት መጥተዋል። እንደ በፊቱ ያገኙትን ሁሉ ብድግ አድርገው ለሌሎች አይልኩም።
ህዝቡም ኩባንያዎች እርምጃ እንዲወስዱ ይጠብቃል። ፌስቡክ አጠያያቂ ወይም ተቃውሞ የሚያስነሱ ይዘቶችን ከሚመነጥሩ ሀቅ አጣሪዎች ጋር በትብብር እየሰራ ነው። ትዊተርም ውሸት የሚያሰራጩ ኦቶማቲክ አካውንቶችን እየነቀሰ ነው። ዩቱብም ችግር ያለባቸው ቪዲዮዎችን በቀላሉ ለማግኘት እንዳይቻል አሰራሩን መቀየር ጀምሯል። አንዳንዶች ታዲያ ይሄ በቂ እንዳልሆነ ነው የሚያስገነዝቡት። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አባል ሲልቪያ ጋርሲያ አንዷ ናቸው። የፌስቡክ ተጠሪ ኒል ፖትስ ሲመልሱ በዓለም ዙሪያ ከ30,000 በላይ በደህንነት ዙሪያ የሚያተኩሩ ሰራተኞች እንዳሉትና በየርዕሰ ጉዳዩ ጥልቅ እውቀት ያላቸው ምሁራን የሲቪል ማህበረሰብ አባላትም እንዳሉባቸው አስረድተዋል። የመረጃ መዝገባቸውም ተመርኩዘው በመድረኩ መጥፎ ይዘቶችን የሚያወጡ ተዋናዮች ላይ እርምጃ ለመውሰድ ይችላሉ። ይህ በርግጥ የተዛባ መረጃ ስርጭትን ብቻ ሳይሆን የፌስቡክንም እድገት ያኮሰምናል። ስራን በበለጠ ኃላፊነት ማከናወን የገቢ መቀነስ ማለት ነውን? የማህበራዊ መገናኛ ኩባንያዎች ለዚህ ጥያቄ መላል ይፈልጉ እየሞከሩ ናቸው።
የፓኪስታን ፖሊሶች በገለጹት መሰረት ማንነቱ ያልታወቀ ታጣቂ አንዲት በፖሊዮ ክትባት ስራ የተሰማራች የጤና ጥበቃ ሰራተኛን ዛሬ ተኩሶ ገደለ። ሌላዋን ደግሞ አቆሰለ። በያዝነው ሳምንት ሲካሄድ በቆየው ብሔራዊ የፖሊዮ ክትባት ዘመቻ ላይ በሚካሄደው ጥቃት የተገደሉ ሰዎች ብዛት 3 ደርሷል። ያሁኑ የቶክስ የተከፈተው ባልቺስታን በተባለው የደቡብ ምዕራብ ክፍለ ሀገር እንደሆነ ፖሊሶች ገልጸዋል። ከአፍጋኒስታን ጋር በሚዋሰነው በቀላሉ በማይደረስበት ወረዳ ላይ በሞተር ብስክሌት የሄዱ አጥቂዎች በፖሊስ ሰራተኞች ቡድን ላይ ቶክስ መክፈታቸውን ነው ፖሊሶቹ የተናገሩት። የቆሰለችው የጤና ሰራተኛ በአስጊ ሁኔታ ላይ እንደምትገኝ ፖሊሶቹ ገልጸዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሉላ ከበደና
አዳነች ፍስሐዬን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ታዲያ በቀጥታ ወደ ዕለቱ አቢር እስከ መሸጋገራችን አስቀድሞ በሁለተኛው አጋማሽ ከሚሰሙ ድምጾች አንዱን በቅምሻ አንበል።
አንደኛ የጻፍኩት ማሳወቅ የምፈልገው ይህ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበለው፣ ንዴት አለ በቃ ንዴት። ለምሳሌ ይህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር። ብዙ ጊዜ ኮርሰሮች አለው ብዙ፣ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነው።
በባህልና ማህበረሰብ ከሚሰሙ ድምጾች ውስጥ ነው ያሰማናችሁ። ሁለተኛው ክፍል ሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
12ኛው የዓለም የወባ ቀን ዛሬ በዓለም ዙሪያ በመታሰብ ላይ ነው። ዕለቱን ተንተርሶ የተሰናዱ ሁለት ዘገባዎች ለዕለቱ አብይ ርዕስ ተመርጠዋል። አንዱ ወደ ድሬዳዋ፣ ሌላው ወደ ማላዊ ይወስዱናል። የወባ በሽታን ለመከላከል በሚደረገው ዘመቻ ኢትዮጵያ ስኬታማ ተግባሮችና እያከናወነች መሆኑ ዕለቱን ለማሰብ በድሬዳዋ በልዩ ልዩ ዝግጅቶች በተከናወነው ስነ ስርዓት መገለጡን ጠቅሶ ዘጋቢያችን አዲስ ቸኮል ከስፍራው ባደረሰው ዘገባ አመልክቷል። ባለፉት 6 ዓመታት ብቻ የወባ ስርጭት በግማሽ መቀነሱንም የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ አስታውቀዋል።
ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል የዓለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብረዋል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች ያሉት የጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በ2030 ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል።
እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ የሚያወጣው መረጃዎችን ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ ነች ኢትዮጵያ። ላለፉት 6-7 ዓመታት ውስጥ ራሱ በ50% ነው የቀነሰው በወባ የሚጠቁ ሰዎች። ይህ እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው፣ የአጎበር ሽፋኑ ለመጨመር እየተሰራ ያለው፣ ለቤተሰቦች እየተሰራጨ ያለው፣ ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎችን፣ ከዛ ደግሞ ሕክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን ከጤና ኬላ ጀምሮ ጤና ጣቢያም ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አግኝቶ ህክምና ከመስጠት አኳያ የተሰሩ ያሉ ስራዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ከመጣንበት ሂደት አኳያ አሁን ወደ ወባ ማጥፋት ደግሞ ዘመቻ መግባት አለብን ብለን እቅድ ተይዞ ስራ ተጀምሯል። ወደዛ ለማድረስ ደግሞ የሚፈለገው ርብርብ የበለጠ ነው።
የወባ ቀንም ማክበር ያስፈልገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ፣ ምን ቀረ የሚለው ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መፍጠር አስፈላጊ በመሆኑ ነው ብለዋል። ወባን ለመከላከል በአሁኑ ሰዓት 20 ሚሊዮን የአልጋ ጎበር መሰራጨቱን የገለጹት ዶክተር ሊያ ህክምናውም እስከ ጤና ኬላ ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት ጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዝያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዳዋ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየው ደበሳ ተናግረዋል።
ያ ፕሮግራሙ በአስራአንዱ ሲጀምር ለአራት ቀናት የክልሎች የአፈጻጸም ግምገማ ነበረ። በጣም ከ200 ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ሁሉም ክልሎች ድሬዳዋን ጨምሮ በወባ ላይ ያላቸው አፈጻጸም ምን ይመስላል፣ በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ 2 ዓመታትን ኦልሞስት እያስቆጠረ ነው። በእነዚህ 2 ዓመታት የታየው ለውጥ ምን ይመስላል፣ ክፍተትም ካለ ችግሮች ምንድን ናቸው፣ እነዛን ችግሮች በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን፣ በታቀደው ውስጥ መሰረት በ2030 ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በወባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን። እስካሁንም ብዙ ሰፖርት አድርገዋል። ነደቤቾ፣ ነዩሴድ፣ ነግሎባል ሰንድ፣ ሌሎችም ለሀገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉ። ና የሳይክል ውድድር ነበረ ሁድለት የሳይክል ውድድር ነበር በከተማ ውስጥ። ይሄ ምንድን ነው ያው የሚጠቅመው እንደዚህ ስፖርታዊ ንቅናቄዎችን ስፖርታዊ ውድድሮች በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ የማስጠበቅ ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ ለረጅም ዘመን ሲሰሩ የነበሩ ወደ 9 የሚሆኑ በጣም ባለውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር
በወባ ትታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታ መሆናለች ያሉት ወይዘሮ ስንታየው በዚህም ባለፈው የ2010 በጀት ዓመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው ዕለት የበዓሉ ማጠናቀቂያ በሆነው የእግር ኳስ ውድድርና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብርብ ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማው አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ተከታዩም ቀደም ብለን በመግቢያው እንደጠቆም ነው የዛሬውን የዓለም የወባ ቀን ተንተርሶ የተሰናዳ ዘገባ ነው። ማላዊ በአፍሪቃ የመጀመሪያ የሆነውን የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀምራለች። የዓለም የጤና ድርጅት የክትባት ስራውን በዛሬው የዓለም ጤና ቀን ከማዕከላዊ ከማላዊ ጋርና ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑን አመልክቷል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሶስቱ አገሮች ውስጥ በዓመት 360 ሺህ ሰው ለመከተብ ያቀደ ሲሆን 120 ሺህ የሚሆኑት ከዚህ ውስጥ ማላዊ ውስጥ መሆኑንም ተገልጧል። ምንም እንኳን ይህ ክትባት የሺዎችን ሕይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው። ላሜክ ማሲና ከሎሎንግዌ ማላዊ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
በየዓመቱ ከ430 ሺህ በላይ ቁጥር ያለው ሰው ለሚገድለው ወባ መከላከያ ሊሆን የሚችል ክትባት ለማግኘት ተመራማሪዎቹ ከ30 ዓመታት በላይ ማስነዋል። ወባ ከሚገድለው ሰው የበዛው ቁጥር የሚገኘው ደግሞ አፍሪካ ውስጥ ነው። አሁን ወደ ሥራ እየገባ ነው የሚባለው RTS ተብሎ የተሰየመው አዲስ ክትባት የሚረዳው ግን ዕድሜያቸው ከ2 ዓመት በታች የሆነ ሕፃናትን ብቻ ነው። ክትባቱ ለሕፃናቱ የሚሰጠው በ5 በስድስት በሰባትና በሀያ ሁለት ወር ዕድሜያቸው መሆኑን የዓለም የጤና ድርጅት የጤና ጉዳዮች ምክትል ዳይሬክተር ማይክል ካያንጌ ተናግረዋል።
We had several age groups that we looked at.
ክትባቱን በሰዎች ላይ ከመከረን በኋላ በብዙ የእድሜ ክልሎች ያሉትን ተከታተልናል። እድሜያቸው ከ5 ወር እስከ 22 ወር በሆነ ህፃናት ላይ በጣም ውጤታማ ሆኗል። በሌሎች እድሜ ክልሎች ውስጥ ባሉ ሰዎች ዘንድ ግን ምንም ጥቅም አላሳየም።
የዓለም የጤና ድርጅት ዕውቅናና ይለፍ የሰጠው አዲሱ ክትባት ለመጀመሪያ ጊዜ አፍሪካ ውስጥ ለሰፊው ተጋላጭ በይፋ መስጠት የተጀመረው በማላዊው ሊኩኒ ማህበረሰብ ሆስፒታል ውስጥ ነው። የማላዊ እናቶች በዚህ ዘመቻ ደስተኛ ሆነዋል። የቺቼዋይቱ ፋኒ ካፋምቴንጎ ልጃቸውን እንዳስከተቡ ተናግረዋል።
ወባ ህፃናቱን ብቻ ሳይሆን እኛንም አዋቆቹን የሚገል በሽታ ነው። ያልተከተቡ ሌሎች ልጆች ቢኖሩኝም ቢያንስ ይሄኛው ከወባ በመጠበቁ ደስ ብሎኛል።
ይሁን እንጂ ክትባቱ ውጤታማ የሚሆነው በ40% ተከታቢ ላይ መሆኑን የWHO ምክትል ዳይሬክተር ካያንግ ያሳስበዋል።
So this new vaccine is just an additional tool to the control and elimination of
ይህ አዲስ ክትባት ወባን በአገሪቱ ለመቆጣጠርና ለማጥፋት አገልግሎት ላይ የዋሉ ካሉት ዘዴዎች በተጨማሪነት ማገልገል የሚችል ነው። ስለዚህ ይህንን ክትባት የሚያገኙ ሁሉ ሲተኙ በአጎበር መሸፈንን እና ትኩሳትና የሰውነት ህመም ሲሰማ ፈጥኖ ወደ ሕክምና መሄድን ጨምሮ ሁሉንም ነባር የመከላከያ ዘዴዎች መጠቀማቸውን እንዲቀጥሉ እንመክራለን።
እንዲያም ሆኖ ግን ክትባቱ ያለው የመከላከል አቅም የተወሰነ ቢሆንም በማላዊ የመከላከልና ወባን የማጥፋት ዘመቻ ውስጥ ግዙፍ ድርሻ እንደሚኖረው ካያንጌ አክለው ተናግረዋል።
This vaccine has a potential of preventing 1 million.
ይህ ክትባት 1 ሚሊዮን ሰው ከመታመም የማትረፍ አቅም አለው። የምንጠብቀው ተጋላጭ ቁጥር ግን 6 ሚሊዮን ነው።
እንደ ብዙዎቹ የአፍሪካ ሀገሮች ሁሉ የማላዊ የጤና አገልግሎት በወባ ህመምተኞች የተጨናነቀ ነው። አልጋ ከያዙት 40% የሚሆኑት ከተመላላሽ ታካሚዎች 30% የወባ ህሙማን ናቸው። ቁጥራቸው በብዙ የሚበልጠው ግን የሕፃናቱ መሆኑን የዓለም የጤና ድርጅት ሪፖርት ያሳያል።
ሰለሞንን ለዘገባው እናመሰግናለን። ከምስራቅና ምዕራብ ጎጂ ዞኖች ከተፈናቀሉ የጌዶ ብሔር ተወላጆች ውስጥ በመጀመሪያው ዙር 15,000 ዜጎችን ወደ ቀያቸው ለመመለስ ከትላንት አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለስልጣናት በገደብ ወረዳ ተገኝተው ከተፈናቃዮች ጋር በተወያዩበት ወቅት ነው። ይህ በእንዲህ እንዳለ ዛሬ በምዕራብ ጎጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዚደንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ከዲላ ልኳል።
ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቀሉ የገዲዮ ብሔር ተወላጆችን ወደ ቀያቸው ለመመለስ ዓላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ መንግስት ባለስልጣናት በተገኙበት በገዲዮ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያው ዙር 15,000 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሐሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቂ ቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሐሳብ ተቃውመውታል። የቀርጫ ተፈናቃይ አቶ ጎበና ወሬራም
2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው እየሞተ ነው፣ ሰው እየተዘረፈ ነው። እርዳታ የተሰጠው ዋሮ ጠቅላላ ከህዝብ ተዘርፎ ለሶስተኛና ለአራተኛ መፈናቀል ተዳርጓል።
አለት ሲባል ይዛታች ያለው ወረዳ አስተዳደር የሚሰማ አይደለም። ይሄ የወረዳ ፖሊስ ሶማት ቢሎም ለአቤቶታ ሶሲየት እየተገበለ አይደለም። ይሄ ባህነበት በእውነት ሰላም አለ ሲባል ያመናሉ። እነት እግዚአብሔር አሳያችሁ።
የቀርጫ ወረዳ ልዩ ጅጋ ቀበሌ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁት የነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠለልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደረገ ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶናል ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢው ሰላም አለመረጋጋቱን የተናገሩት አቶ አለማየሁ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በሕግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል።
እንደ በፊቱ በየቀኑ 4 እና 5 እየተገደለ ስለ አይደለ አንጻራዊ ሰላም አለ ላለው የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ተወከለ ትንኮሳ አለ ጋለሰ ሰውከ ማለት ነው። ከቀበሌ ምልሻ አንድ ሰው ተመትቷል ከኦነግ ጋር ተጋጭቶ ማለት ነው። ቢሊ ደሙቅሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡኛ በእግራችን ረግጠን እንገባለን አገራችን ነውና።
የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈጻጸም ስህተት እንደማይደገግም ገልጿል።
መንግስት በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህም በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌዴራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል።
ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጉጂ ኦሮሞዎችም የተፈናቀሉ ዜጎችን መልሶ ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብሏል። የደቡብ ክልል ምክትል ርዕሰ መስተዳድርና የክልሉ ሰውሀብትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብሏል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ጸረ ሰላም ኃይል በማለት የገለጿቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳድሩ የአገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል።
ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ሲሰራ ነው። የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናቸው።
ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጠዋል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዚዳንቱ የጉጂ ኦሮሞና የገዲኦ ብሔር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግረዋል። ከሚያዝያ 17 2011 ዓ.ም ጀምሮ እስከሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው።
የኦርቶዶክስና የካቶሊክ የክርስትና እምነት አማኞች የ50 ቀናቱ የሁዳዴ ጾም ጾመ ልጓሙ ሊፈታ ጥቂት ቀናት ናቸው የቀሩት። ስነ ስርዓቱን ከሚከተሉ አማኞች ዘንድ ዛሬ ቀኑ የኢየሱስ ክርስቶስ ስቅለት መታሰቢያ ነው። የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ለዘመድ ወዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን የምናሰማበት ሰዓት አሁን ነው። ነጻው የስልክ መስመራችን እናስታውሳችሁ 2022059942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ ደግሞ ሆርን@voanews.com ተጠቀሙ። ያደረሳችሁን መልእክት በሰዓቱ እንድናደርስ ከዚህ ሰዓት ጀምሮ በስልክም በኢሜይልም መላክ ትችላላችሁ። አድማጮች፣ አሁን ወደ ሁለተኛው አጋማሽ በቀጥታ ልናመራ ነው። የሰዓቱን የዓለም ዜና ባጫጭሩ ከአዳነች ፍሳዬ።
በምዕራብ ጎጂና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱ ላይም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። ማላዊ በአፍሪቃ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም የጤና ቀን ከማላዊ ጋና ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የብዙ የጤና ተቋማትም ስላሏቸው መሆኑን አስታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ህጋዊ ፈቃድ የሚያገኙት ካላፋ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢንገላቱም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም ይላል አምነስቲ ኢንተርናሽናል። የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት የነበሩ ሊቢያውያን ስደተኞችን ከቦታው አስወጥቷል። አንዳንዶቹ በእስር ቤቱ ስላለው መጥፎ ሁኔታ ተቃውሞ በማሰማታቸው ጥቃት ደርሶብናል ካሉ በኋላ ነው የመንግስታቱ ድርጅት እርምጃውን የወሰደው። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዲሞክራቲክ ፓርቲውን ወክሎ ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚደንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩት በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ የማስተማመኛ ዋስትና ካገኙ የኒውክሌር መሳሪያን ሊያስወግዱ ይችላሉ የሚል እምነት እንዳላቸው ገልጸዋል። ፑቲን ይህን ያሉት ቭላዲቫስቶክ በተባለችው የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን።
ሁለተኛውን አጋማሽ ስርጭታችንን ቀደም ባለው የሰዓቱ የዓለም ዜና ጀምረናል። አሁን ወደ ቅንብሮቹ ክፍለ ጊዜ እንውሰዳችሁ። የሙዚቃው ያሳበቀ ይመስላል። የባህልና ማህበረሰብ ነው ዝግጅቱ። የአፍሪቃን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ሕዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪቃ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል። ውጥኑም ከተለያዩ ባለድርሻ አካላት ጋር በመተባበር የአፍሪካን ወጣቶች ለስኬት ማብቃት እንዲሁም የተለያዩ እድሎች ባለቤት የማድረግ ዓላማ እንደሚያሳካ ይጠበቃል ይለናል። ይህን ቅንብር ያሰናዳልን መለስካቸው አመሃ በዝርዝሩ።
ኤንትሮ የአፍሪካን ወጣቶች ምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱ ህዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደረገ። ውጥኑ ከተለያዩ ባለድርሻ አካላት በመተባበር የአፍሪካን ወጣቶች ማብቃትንና የተለያዩ ዕድሎች ባለቤት የማድረግን ዓላማ እንደሚያሳካ ይጠበቃል። ቴክስት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ትናንት ከቀትር በኋላ አዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት ይፋ ያደረጉት ውጥን ወይንም ኢኒሽቲቭ 1 ሚሊዮን ባይ 2021 ወይንም 1 ሚሊዮን ወጣቶች በ2013 የተሰኘ ነው። ከተለያዩ የአፍሪካ ሀገሮች የመጡ ከ400 የማያንሱ ወጣቶች በተገኙበት ይፋ የተደረገው ይህ ውጥን በሶስት ዓመታት ውስጥ ወደ 1 ሚሊዮን አፍሪካውያን ወጣቶችን በአራት መስኮች መዋለ ንዋይ በማፍሰስ ተጠቃሚ ለማድረግ ዓላማ አለው። እነዚህ የመዋለ ንዋይ መስኮች የሥራ ዕድል መክፈት፣ የሥራ ፈጠራ፣ ትምህርትና ወጣቶችን የሚያሳትፉ ልዩ ልዩ ዘዴዎችን ይመለከታሉ። ገንዘቡንም ከአጋሮችና ከግሉ ዘርፍ ለማግኘት እቅድ መያዙ ተመልክቷል። ሙሳ ፋኪ መሐመድ ይህ ውጥን የአገሪቱ ወጣቶች ያጋጠማቸውን እጅግ የተለያዩ ፈተናዎችን ለመጋፈጥና ለመፍታት አዳዲስ ብልሃቶችን ለመሞከር ይፈልጋል። ፈጠራ የታከለባቸው ሐሳቦችና ውጤታማነት መለያው የሆነ ሥርዓት በመላ አገሪቱ በመዘርጋት የአፍሪካውያንን ወጣቶች ሕይወት ለማበልጸግ ይህ ውጥን ልዩ ልዩ ባለድርሻዎችን ያበረታታል የሚል እምነት አለኝ ብለዋል። ከተለያዩ የአፍሪካ ሀገሮች ለመጡት ወጣቶችም ጥሪያቸውን አቅርበዋል።
The African Union is handing the microphone to you. We want to hear your ideas and amplify your voices. We want to get a glimpse into the continent's future through your eyes. We want to meet you wherever you are and ensure you are given the space and tools necessary to take our continent forward.
ይህ መድረክ የአፍሪካውያን ወጣቶች ሁሉ እንደሆነ የገለጹት ደግሞ የህብረቱ ኮሚሽን ልዩ ልዑክ ሚስ አያ ቻቢ ናቸው። ቻቢ የአፍሪካ ወጣቶች የተለያዩና አዳዲስ የመፍትሄ ሐሳቦች በዚህ መድረክና በሌሎችም የወጣቶች መድረኮች እንዲያፈልቁ አስገንዝበዋል። በዚህ መድረክ ትኩረታቸው ችግሮችን በመዘርዘርና በመተንተን እንዳይባዝንም ጥሪ አቅርበዋል። በሳቸው አመለካከት ችግሮቹ የአፍሪካውያን ወጣቶች የየዕለት ኑሯቸው ስለሆኑ ትንተና አያሻቸውም። ስለሆነም በዚህ ጋራ መድረክ ምን መደረግ እንዳለበት ነበር የገለጹት።
African youth, this assembly is your space to debate, to challenge, to come up with alternative solutions. So be bold, be radical, speak up your mind. This is your space. So now it's time to act. It's time to redefine our Pan-Africanism. It's time to reimagine our Africa as a space of co-creation, intergenerational cooperation, and transformation.
ከአፍሪካ ሀገር ህዝብ 75 በመቶ የሚሆነው እድሜው ከ35 በታች ነው። በአፍሪካ ህብረት ብያኔ መሰረት እድሜያቸው ከ15 እስከ 35 ዓመት የሆኑ ሁሉ ወጣቶች ናቸው። ከዚህ አኳያ የአህጉሪቱን ወጣቶች ችግሮች ለመፍታት ልዩ ትኩረት እንደሚያሻና አዲስ መንገድም እንደሚያስፈልግ ብዙዎቹ ይስማሙበታል። ይህ ለአራት ቀናት የሚቀጥለው መድረክ መሪ ቃል ለአፍሪካውያን ወጣቶች አፍሪካውያን ሁሉ ተባበሩ የሚለው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአፍሪካ ህብረት የድምፅ ማጉያ መነጋገሪያውን ይኸው እያስረከባችሁ ነው። ሐሳባችሁን ልንሰማ ድምፃችሁንም ከፍ እንድታደርጉ እንፈልጋለን። በእናንተ አይኖች አማካይነትም የወደፊቷን የአህጉራችንን ዕድል ለመቃኘት እንፈልጋለን። በምትገኙበት ሁሉ ልናገኛችሁ እንወዳለን። አህጉራችንን ወደፊት ልታራምዷት የሚያስችሏችሁን መሣሪያዎችና መንቀሳቀሻ ሁሉ በእጃችሁ እንዳሉ እርግጠኛ ነኝ። ትርጉም ሁለት፣ የአፍሪካ ወጣቶች ለመከራከር ለመገዳደርና አማራጭ መፍትሄዎችን ለማምጣት ይህ የእናንተ መድረክ ነው። ስለሆነም ደፋር ሁኑ፣ ስር ነቀል ሁኑ፣ በአእምሯችሁ ያለውን ሁሉ ተናገሩ። ይህ የእናንተ መድረክ ነው። አሁን የሥራ ጊዜ ነው። የእኛን ፓን አፍሪካዊነት እንደገና የምንበይንበት ጊዜ ነው። አፍሪካችን የትብብር ስፍራ፣ የበይነ ትውልዶች መተባበሪያና የለውጥ መድረክ መሆኗን እንደገና የማለሚያ ጊዜው አሁን ነው።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ሳምንታዊው የተፈጥሮ አካባቢ ነው።
ሞዛምቢክ ውስጥ ቁጥሩ 700 ሺህ የሚደርስ ሰው ኬኔት ተብሎ በተጠራ የውቅያኖስ ማዕበል ምክንያት ለሚደርስ ጥፋት ሊጋለጥ እንደሚችል የሀገሪቱ ባለሥልጣናት አስታወቁ። በዶፍ ዝናብና በከባድ ንፋስ የታጀበው ይህ ማዕበል ህንድ ውቅያኖስ ውስጥ የምትገኘውን የፈረንሳይ ይዞታ የሆነችውን ማዩቴ ደሴትን ክፉኛ እንደመታ ተገልጿል። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል።
የሐሩር አውራጃው የውቅያኖስ ማዕበል ኬኔት የአፍሪካን ደቡብ ምስራቅ ዳርቻዎች ከትናንት ጀምሮ እያተራመሰ ነው። ኮሞሮስ ደሴቶች ላይ ያለፈው ዶፍ ዝናብ ያዘለ ከባድና አጥፊ ንፋስ በሰዓት እስከ 200 ኪሎ ሜትር በሚደርስ ፍጥነት የሚምዘገዘግ እንደነበረ ተገልጿል። በድህነት የሚኖሩ የማዮቲ ደሴት ሰዎች ወትሮም ደካማ የነበሩ ቤቶቻቸውን እየጣሉ በየትምህርት ቤቱ ለመጠለል መገደዳቸውን የአንዱ ትምህርት ቤት አስተዳዳሪ ሶፊ ቦርዲን ተናግረዋል።
እዚህ እየሰራን ያለነው ከኩንጉ ከተማ አካባቢ ደካማ ከተሞች ከመጡ በድህነት ውስጥ ከሚኖሩ ሰዎች ጋር ነው። ይኖሩባቸው የነበሩ ቤቶች ጥንካሬ ያልነበራቸው፣ ደህንነት የሌላቸው፣ በቆርቆሮ ተውተርትረው የቆሙ ነበሩ።
በነፋሱ ጉዞና ፍጥነት የከበደ ስጋት ላይ ለወደቁት በታንዛኒያና በሞዛምቢክ አዋሳኝ አካባቢዎች ለሚኖሩ 682,000 ሰዎች የሞዛምቢክ ብሔራዊ የአደጋ ሥራ አመራር ኢንስቲትዩት ማስጠንቀቂያ አውጥቷል። ሰሜን ሞዛምቢክ ክልል ካቦ ዴልጋዶና ኒያሳ ክፍላተ አገር ውስጥ 112,000 ሰው በማዕበሉና በዶፉ ቀጥተኛ መንገድ ላይ የሚገኙና ለቀጥተኛ አደጋ የተጋለጡ ናቸው። ሞዛምቢክን፣ ማላዊና ዚምባብዌን ባለፉ ጥቂት ሳምንታትም እንዲሁ እጅግ የከበደው ኢዳይ ማዕበል መጥቷቸው 700,000 ሄክታር የሚሆን አካባቢ በጎርፍ ታጥቧል። የደረሰ ሰብል በዶፉ በመደብደቡና በከባድ ጎርፎች በመታጠቡ ማሳዎች ያለምርት ቀርተዋል። የምግብና የንጹሕ ውሃ እጥረት ክልሉን ቀስፎት ሰንብቷል። የዓለም የምግብ ድርጅት የእህል እርዳታ እያደረሰ ቢሆንም አሁንም በቂ አለመሆኑን የድርጅቱ የሞዛምቢክ ሀገራዊ ዳይሬክተር ካሪን ማኔንቴ ተናግረዋል።
እስካሁን 1,000,000 ለሚሆን ሰው እርዳታ አድርሰናል። ይሄ ለእኛ ትልቅ ስኬት ነው።
የምግብ ድርጅቱ እርዳታ ማቀበሉን እንደቀጠለ ነው። እጅግ ለራቁ አካባቢዎች ሄሊኮፕተሮችን እየላከ ነው። እንዳው ቀበሌ ውስጥ የሚገኙት ገበሬ ማሪ ሪቻርድ ሻርለር የደረሰባቸውን አደጋ ለመቋቋም እየታገሉ መሆናቸውን ይናገራሉ።
እየኖርን ያለነው በዚያው በተሰጠን ነው። ሩዝ፣ ጥራጥሬ፣ ዘይትና ዘሮች ተሰጥተውናል። በዝናቡና በጎርፉ ከፈረሱ ቤቶቻችን በተረፉ ቆርቆሮች መጠለያ ቢጤ እየቀለስን እየኖርን ነው የምንገኘው። ይሁን እንጂ እርዳታው የሚዘልቅ ስላልሆነ ዶማዎቻችንን እያነሳን ወደ የማሳችን ገብተናል።
በማዕከላዊ ሞዛምቢክ ለሚገኙ ገበሬዎች የመንግስታቱ ድርጅት የምግብ መርሃ ግብር በቆሎ፣ ባቄላ፣ የአትክልት ዘሮችና ለአነስተኞቹ አራሾች ቀላል ማረሻ መሳሪያዎችን እያዳረሰ መሆኑን የድርጅቱ ቃል አቀባይ ሃርቪ ሁርሴል አመልክተዋል።
በመጪው ጥቅምትና ህዳር ወር ለሚነሳው ሰብል መታረስ ያለበት በጥቂት ቀናት ውስጥ ነው። ገበሬዎቹ ዛሬውን ወደ ሥራ መሰማራታቸው እጅግ አስፈላጊ ነው።
ምንም እንኳ ትናንትና ዛሬ አካባቢውን እንደገና እያተራመሰ ያለው ማዕበል ኬኔት ካለፈው ኢዳይ ደከም ያለ ቢሆንም በተለይ ሰሜን ሞዛምቢክ ላሉ ድሃ ገበሬዎች የበረታ አደጋ እንደሚደቅን የመንግሥታቱ ድርጅት ባለሥልጣናት እየተናገሩ ነው። የአሁኑ ማዕበል ቀድሞ ወደ 1,000 ሰው የገደለው ኢዳይ ካደረሰው ጉዳት ለማገገም የተያዘውን ጥረት ሊያስተጓጉል እንደሚችል ተሰግቷል። እንዲህ አይነት የሰፋ ጉዳት ያደረሰ የተፈጥሮ አደጋ በአካባቢው ከዚህ ቀደም ታይቶ እንደማይታወቅ ነዋሪዎችና ባለሥልጣናቱ ተናግረዋል።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው።
ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ባለፈው ሳምንት የጀመርነው በኢትዮጵያ ስነ ጥበባት ዙሪያ ትኩረት የሚያደርግ መጽሐፍ ነው ትኩረቱ። ከመጽሐፉ ደራሲ በመግቢያችን ድምጻቸውን ካሰማናችሁ ከዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር መለስካቸው አምሃ ባለፈው ሳምንት የጀመረው ይህ ቃለ ምልልስ ሁለተኛና የመጨረሻ ክፍል ቀርቧል። የመጽሐፉ ርዕስ ስልጣኔ ምንድን ነው ይሰኛል።
ኦርቶዶክስ ክርስትና ሃይማኖት የሚሰሩት ስዕሎች ነበሩ፣ ሲቀየሩ ይታያል። ወደ ሴኩለር የምንለው ምድራዊ ግን ምድራዊ ሆኖ ወይም የሀገር ግንባታን ነገር ሳባና ሰለሞን፣ አድዋ ይህና የመሳሰሉት ነገሮች መሰራት ይጀምራሉ። አርቲስቶች በዚያ ጊዜ ይወጣሉ። የማተኩርበት አንድ አርቲስት ላይ ነው፣ በላቸው ይመር የሚባለው ላይ ነው። ብዙ ነበሩ፣ ጣሶ ሀብተወልድ፣ ባህሉ ገብረ ማርያም ምናምን የሚሏቸው ነበሩ። ግን አንድ ላይ በአንድ ዘመን የኖሩ ናቸው እና እኔ በላቸው ይመር ላይ አተኩራለሁ።
የኢትዮጵያ ዘመናዊነት ታሪክ ከሌሎች የአፍሪካ ሀገሮች ዘመናዊነት ታሪክ በምንድን ነው የሚለየው?
ከአድዋ በኋላ በ1925-36 የነበረው ብርሃንና ሰላም ነው። እንግዲህ ብዙ ያጠናሁት ብርሃንና ሰላም ጋዜጣ ነው። ብርሃንና ሰላምን ደግሞ በፈረንጅ አቆጣጠር ብርሃንና ሰላምን ደግሞ ስንመለከት ኢትዮጵያ የተመረጠች ሀገር ናት። የተመረጠች ማለት እግዚአብሔር የመረጣት ከሳባ ከሰለሞን የመነጨች ፀሐይ የምትፈነጥቅ ብርሃን ያላት ምናምን የላይት ኤንድ ፒስ ብርሃንና ሰላም ማለት እሱ ነው። እና ከዛ የወጣች አገር ብትሆንም ይላል እነኝህ ሰዎች ብትሆንም በየጽሁፉ ስታነብ ይሄ ነው። ብትሆንም አጠገቧ ያሉት አገሮች ሁሉ በቅኝ ግዛት ስለተገዙ መጠንቀቅ አለብን አይነት ስሜት ነው የሚያመጣው። የኢንቴሌክቹዋል የተማሩ ሰዎችን መጽሐፉ ላይ የሚገልጻቸውን ነተራዊ ደረሳ ምንቲ፣ ሐኪም አቅመ ሸቴ፣ ህሩ ወልደ ስላሴ፣ ሎረት ባይከዳኝ እነኝህ ሁሉ የሚከራከሩበት ሉዓላዊነትን ለመጠበቅ መዘመን አለብን። ያ ዘመና ግን ለነሱ ምንድን ነው? ኢንፍራስትራክቸር አውሮፓውያን የሆኑ ቴክኖሎጂና ኢንፍራስትራክቸር ቴክኖሎጂ መሰረተ ልማት አይነት ነገር ካላመጣን ያሰጋናል። ሐኪም ወርቅነህ እሸቴ ይሉታል ለምሳሌ በተደጋጋሚ ያሰጋናል። ሉዓላዊነት የሚሉት ነገር አለ።
በኢትዮጵያ የዘመናዊነትን ገጽታዎች በገለጹበት በዚህ መጽሐፉ በአመዛኙ እንደ መተንተኛ መሳሪያ ወይም ዘዴ ሆነ እንደ ማሳያ ይጠቀሙበት የኪነ ጥበቡንና የሚታዩ ጥበባት የምንለውን እና የባህሉን ዘርፍ ይመስለኛል። እና ይህን ለምንና እንዴት የመረጡት?
ኢትዮጵያ የሚያደርገን እኮ ባህል ነው አለ። ማንነት አይዴንቲቲ ማንነት ብለን የምንነሳው ባህል ላይ ስናተኩር ነው። እኛን የሚያደርገን ኢትዮጵያዊ ነን የምንለው ካለባበስ፣ ካዘፋፍን፣ ከምናምን ሌላ እሱም አንድ ባህል ካበላል ሌላ ነገሮችን የምንመለከትበት መንገድ ነው። ነገሮችን የምናልምበት መንገድ ፈረንጁ ኢማጂኔሽን የሚለው ነገሮችን የምንደራደርበት መንገድ ባህላችን ነው። ባህል ማለት ከአካባቢያችን ፎርም እንዲሆንበት ከአንድ ቦታ ተወልደን ከዚያ ታንጸን ያደግንበት ነገር አካባቢያችን ያለው ነገር ነው። ያ አካባቢያችን ያለው ነገር ነው ነገሮችን ደግሞ እንድንመለከት የሚያደርገን በተለየ መንገድ ሆነ በተመሳሳይ መንገድ ሆነ ምንድረገን ያ ባህል የሚለው ነው። ያ ባህል ደግሞ ስነ ጽሁፋችን ላይ ነው የሚያንጸባርቀው፣ ኪነ ጥበብ ላይ ነው የሚያንጸባርቀው። አሁን የማንመለከተው እኮ እሱ ነው። አሁን ይሄ ባህል እንዴት እንደሚንጸባረቅ ነው ምንድን ነው ባህል የሚለውን ነገር የማንጠይቀው። ባህል ዝም ብሎ አበላል ወይ ብሔር ብሔረሰብ ቀን የመጣ ቀን እስክስታ ማለት ብቻ አይደለም። ልብስ ለብሶ እስክስታ ማለት ብቻ አይደለም። እንዴት ነው ነገሮችን የምንመለከተው ነው። እና ይሄ የዘመና ታሪክ ደግሞ ባህላችን ላይ ያመጣው መዓት አይነት ትስስር አለ። ያን ትስስር አላብላላ ነው ይመስለኛል። ስለ አላብላላ ነው ብዙ ችግር ላይ ወድቀናል፣ አሁንም እየወደቅን ነው። ያንን ነው የማመጣው እኔ በዚህ መጽሐፍ ውስጥ ቪዥዋል አርቱን ወይም ስዕልን ማሳያ አድርጌ። ነገር ግን ባህል የምንለውን ነገር እንዴት ነው ያብላላ ነው የሚለውን የማመጣው ለዚህ ነው። እና 1920ዎቹን የተመለከቱት የብርሃንና ሰላም ለምሳሌ እንዴት ተመለከት ነው ዘመናን በሚል ነው ከሉዓላዊነት ነው ከምናምን የሚለውን ነገር በደንብ ለመመልከት
እንግዲው በእነዚህ እንዳሉት በ1920ዎቹ ጀምሮ እስከ 60ዎቹ በኢትዮጵያ በዘመናዊነት ጉዞ የሄደችበትን ውጣ ውረዶች ያሳይተዋል መጽሐፉ ላይ። እስቲ በዚህ ረገድ በተለያዩ ኪነጥበብ ዘርፎች ትልልቅ ተዋንያን ናቸው የሚሏቸው ጠቢባን እነማን ናቸው? እነዚህን ስለምመረጧቸው
አዎ 1920ዎቹን በላቸው ይመርን የመረጥኩት ያኔ ለመጀመሪያ ጊዜ አንድ ኮመርሻል ለንግድ ያቀረበበት ጊዜ ለመጀመሪያ ጊዜ በላቸው ይመር። ፈረንጆች በጣም የሚገዙት ነበር። አሁን እኮ የበላቸው ይመር ስራ በየቦታው አለ። ብሬመን አለ፣ ዙሪክ ስዊትዘርላንድ፣ በየቦታው ፈረንጆቹ የወሰዱት ነው። ሪቸርድ ፓንከርስ ሳም ኖትሽን ኢትዮጵያን አርት የሚላት የጻፈችው ውስጥ የበላቸው ይመር ስራዎች አሉኝ ይችላል። በጣም የሚገርም አይነት ስራ ነው። ግን አስቀምጠዋል ስትሬንጅ ስሉት በቃ ስትሬንጅ ማለት አይገባኝም ስራው ነው። ግን ገዝቼዋለሁ። እንግዲህ አውሮፓን የሚመለከቱበት ያኔ በቃ ኤግዞቲክ አድርጎ ስለሚመለከቱ ኢትዮጵያንም ደግሞ በጣም ኤግዞቲክ ክርስቲያን የሆነች ሀገር አፍሪካም ያልሆነች አውሮፓም ያልሆነች መሀል ላይ ተንጠለጠለች ክርስትና ሃይማኖት ብቻ ያንጠለጠላት አይነት ሀገር ስለሚያዩ ለእነሱ ያንን መሰብሰብ እንዲህ አይነት ስራ መሰብሰብ ትልቅ ዋጋ የሚሰጠው ነገር ነው። ሰጥተውታል። እና በላቸው ይመሪያ አራዳ አሁን እዚህ ኤንሪኮ አጠገብ እዛ ጋር ነበረችው ሱቅ የሚሸጥባት። እንደውም ሌሎቹ አርቲስቶች ጣሾ በኃይሉ ገብረ ማርያም ሁሉ ከዛ ነበር የሚሸጡት የተወሰኑ ሌሎች አርቲስቶች እና ይሸጥ ነበር እሱ ስራ አንድ ለሱ ነው እንትንም የገረመኝ በዛ ላይ ደግሞ ብዙ ስራ ሰርቷል እርግጥ የሉም ልጆቹ እዚህ ቤተሰቦቹም ጋር የለ እንኳን እንግዲህ የመጀመሪያ ኮመርሻል አርቲስት ነበር በሱም ነው የገረመኝ ሁለተኛ ደግሞ ስራውንም ብዙ ስለሚሰራ አንድ እሱም መረጥኩኝ ይሄ ሁሉንም መሸፈን አይቻልም መቼም ስለዚህ አንዳንድ ከዛ በኋላ የመጣሁበት ማላፍሪ ማላፍሪ የሚሏቸው የአለፈለገ ሰላም ትምህርት ቤቱን የጀመሩት ናቸው ብላቴን ጌታ ማላፍሪ ደግሞ እንትን ያሉኝ አንደኛ የንጉሠ ነገሥቱ ኮሚሽን ያደረጓቸው ነበር በየጊዜው እንዲሰሩ ከአባታቸው ጋር ሰርተዋል ሙዋራዳ ጎርጊስን ከቦምቡ በኋላ ንጉሠ ነገሥት ከመጡ በኋላ ይሰራ ተብሎ ከአፈወርቅ ተክሌ ጋር አብረው የሰሩት ብላቴን ጌታ ማላፍሪ ናቸው እንደሱ አይነት ስራ ይሰሩና ደግሞ በጣም ሽማግሌው የምለዋለ መጽሐፍ ውስጥ በጣም እሱ እንደሱ አይነት ደግሞ ስራ ይሰራሉ ደግሞ በዛ ላይ ፔትሪዮት አርቲስት ይሏቸዋል አርበኛው አርቲስት ነበር በጣሊያን ወረራ ጊዜ ጦርነት ገብተዋል አርበኛ ነበሩ ይዛ እና እሱ ሁሉ ገርሞኝ ነው እና የሽማግሌው የሚለውን በተለይ ሲመለከተው በጣም ሞደርኒስት በቃ ሞደርኒስት እኚህ ሰውዬ ያንን እየሰሩ እንደገና ሞደርኒስት ስራ ሲሰሩ በጣም ይገርማል እና በዛ ጊዜ የነበሩት አርቲስቶች በአርባዎቹ እና ሀምሳዎቹ የነበሩ አገኘው እንግዳ አንዱ ነው አገኘው እንግዳም እንደሳቸው ነበር ውጭ ሀገር ያውም ደግሞ ያኔ ፓሪዣን አቫንጋርድ በሚባልበት በነ ፒካሶ ጊዜ የተማረ ሲመጣ ግን የሚሰራው የነበረው ላንድስኬፕ እና የዩሮፒያን ማስተርስ የሚሏቸው እነሱ ነው የሚሰራው የነበረው እና አገኘውን ፋሲኔት የሚያደርገው እዚህ ስላሴንም ሰርቷል አገኘው ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሠ ነገሥቱም እሺ ያሉ ለዛ ነው የመረጥኳቸው ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ አንደኛ ከንጉሠ ነገሥቱ ጋር የቀረበ አርቲስት ነበር ሌሎቹ በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረ ክርስቶስ ደስታ እስክንድር በጎሲያን ቴዎድሮስ ጽጌ ማርቆስ ብዙ ነበሩ በእንዳለ ኃይለ ሥላሴ ብዙ ነበሩ በዛ ጊዜ እነሱ ደግሞ ከንጉሠ ነገሥት ጋር ኢዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው እነሱ ከስልሳዎቹ ኢንቴሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው እነኚህ ሰዎች እነኚህ የጠራኋቸው አርቲስቶች እነ ዳኛቸው ወርቁ ስብሐት ገብረ እግዚአብሔር ተስፋዬ ገሰሰ አባተ መኩሪያ እነኚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ነበሩ ስለዚህ የተለየ ስራ ነበር የሚሰሩት በተለይ ገብረ ክርስቶስ የተለየ ስራ ነበር የሚሰሩት እና ስነ ጽሁፍ ጸሐፊዎችም ዮሐንስ አድማሱ በዚያ ጊዜ ነው የወጡት እንግዲህ አፈወርቅ ከንጉሠ ነገሥቱም ጋር ክሎስነስም ነበር ሁለተኛ የሚሰራቸውም ስራ በዚያ ጊዜ የሚሰራቸው ስራ ይሄ ሃይፐር ሪያሊስቲክ የሚሉት በጣም በቃ ስልክ ማስዋብ እና ረዣዥም ነገሮች በቃ ኤሎንጌትድ የሆኑ ነገሮች ነበር የሚሰራው እና ከእነኚህ ስራዎች ጋር በጣም የተለየ ነበር ብዙ ያልነካሁት እኔ እንትን ብዬ ሳይሆን ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪክን የሚተርኩልኝ በማለት ነው እኔ የምፈልገውን ታሪክ
እስቲ ከሴቶች ተዋንያን መካከል ጎልቶ የሚታየውን
ሴቶች ተዋንያን ጎልቶ አያውቁም እዚህ ሀገር ውስጥ ነገር ግን እኔም ሴት ስለሆንኩ ማለት ነው አንደኛ የጻፍኩት ማሳወቅ የምፈልገው ይህ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበለው ንዴት አለ በቃ ንዴት ለምሳሌ እዚህ ኢንስቲቱት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር ብዙ ጊዜ ኦፍኮርስ ሰርቻለሁ ብዙ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይህንን መጽሐፍም የተመለከትኩት ከዛ ንዴት ላይክ ኤክስክሉዥን ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣው የጅመና ታሪክ የኢንቴሌክቹዋል ሂስትሪ በቃ ተገሎ ይሄ ከሴትነት አንጻር ነጻ ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው በመወሰን የገባሁት እንጂ ሴቶች እዚህ የኪነጥበብም ሆነ የስነ ጽሁፍ ገብተው አያውቁም ታሪክ ውስጥ እና ሁል ጊዜ ማርጅናላይዝ ከታቸው ነው የሚታዩት እና በደስታ ሀጎስ ነው የጀመርኩት ደስታ ሀጎስ እንግዲህ ለምንድነው ስልሳዎቹን ሲገልጽ ደስታ ሀጎስን አትገልጻችን መቼም ግን አትገለጽም ማንም አይገልጻትም አንደኛ የገብረ ክርስቶስ ደስታ ግርፍ ናት ተብሎ ነው በቃ ዲስሚስድ የምትሆነው ማለት የገብረ ክርስቶስ ደስታ ኢንፍሉዌንስ ያደረጋቸው ብዙ አርቲስቶች አሉ እሷም ብቻ አይደለም ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባል ሴት እክል አይደለም እና ደስታ ሀጎች በ14 ዓመቷ ነው የገባችው አርቲኩል። በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በምትባልበት ጊዜ፣ ስቴኖግራፈር ወር ታይፒስት ትሁን በምትባልበት ጊዜ እቺ ሴትዮ ኪነ ጥበብ ስዕል መርጣ ገባች። ደፋር ናት ራሷ። ይሄን ሁሉ ጊዜ መቀመጧስ ከበነኛ አይነት ትረካዎች መካከል ይህን ሁሉ ጊዜ ተቀምጣ ብቻ ሳይሆን ትሰራለች። አሁንም በቃ እሷም መርጫለሁ ደስታ ሀጎሽ። እንግዲህ በጀም በየዘመኑ አንዳንድ ነው የመረጠ። ከዛ መጥቼ ስልሳዎቹ ውስጥ ብዙም ስላልነበረ ሰባዎቹ እንግዲህ ወደ የደርግ ጊዜ ከበደች ተክለ ዘጠኝ ዓመት ሶማሌ ውስጥ የታሰረች በጣም ስዕሏ በጣም የሚገርም አይነት ገጣሚም ጭምር ናት እና ጓደኛዬም ነበረች ደግሞ በደንብ በዘጠናዎቹ ውስጥ ስነ ጥበብ ዓለም ውስጥ ያስተዋወቀችው እሷ ናት። አላቅም ሰውም አላቅም ነበር እዚያ አካባቢ እና በጣም ማደንቃት ሰዓሊ ናት። ከዚያ ብስራት ሽባባው አሁንም ያለች አስተማሪ ናት እና በጣም እሷን በጣም ማደንቃት በጣም በጣም ውብ የሆኑ ነገሮች የምሰራ ሴትነት ላይ የምሰራ ብስራት ሽባባ ሁለቱም መርጫለሁ በደርግ ጊዜ። ከዛ የኮንቴምፖራሪ የምላቸው ዘመናዊን ሁለት ሄለንጀሩ እና ምህረት ከበደ። ሄለንጀሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ዮሴፍ ሙሴት መቃብር መንገድ ስራ ለማስቀጠል አስክሬን አውጡ ሰብሎ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት። ከዛ እዚያ መቃብር ውስጥ ነው የሰራችው ይሄንን ፐርፎርመንስ ተገንዛ ምን ብላ መቃብር ውስጥ ገብታ ያደረገችው የሚገርም አይነት ፐርፎርመንስ ነበር። እሷን እና ምህረት ከበደ ፖኤቲክ ጃዝ የሚሉት በራስ ሆቴል የሚካሄደው የሱ ፈል መስራች የሆነች እሷን ሁለቱን እንትን ያልኩት እና እነኚህ አርቲስቶች ሴቶች አርቲስቶች ብዙ አይወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንትኛቸዋለሁ ማለት ነው።
ከዶክተር ኤልሳቤት ወልደ ጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ በኢትዮጵያ ስነ ጥበባትና ዘመናዊነት እንዲሁም ስልጣኔ ዙሪያ ባተኮረው መጽሐፋቸው ስልጣኔ ምንድን ነው በሚል ርዕስ በጻፉት በዚህ መጽሐፋቸው ዙሪያ ያደረገውን ቃለ ምልልስ ነበር ከዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር ያደረገውን ቃለ ምልልስ የተከታተል ነው። ሁለቱንም እናመሰግናለን። አድማጮች፣ አሁን ቀደም ብዬ ያሰማሁትን የፕሮግራም ማሳሰቢያ ባጭሩ ላስታውስ። የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ለዘመድ ወዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን የምናሰማበት ሰዓት አሁን ነው። ነጻው ስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ horn@voanews.com ተጠቀሙ። መልእክቶቻችሁን አድርሱን፣ መልሰን እናሰማለን። አሁን የስርጭታችን መገባደጃ ላይ ነን። ማጠቃለያ ዜናውን ከአዳነች ፍስሐዬ።
አፍጋኒስታን ውስጥ ከታሊባን ጋር በመደራደር ላይ ያሉት የዩናይትድ ስቴትስ ልዑክ ዛሌሜ ኻሊል ዘድ በሀገሪቱ የሚሞቱን ሰዎች ቁጥር ለመቀነስ የሚያስፈልገው የሰላም ስምምነት ነው ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት ትላንት ያወጣው ዘገባ ካለፈው ጥር ወር አንስቶ እስከ መጋቢት በነበሩት ሶስት ወራት ውስጥ የበዙ የአፍጋኒስታን ሲቪሎች የተገደሉት በታሊባንና ሌሎች አማጽያን ሳይሆን በዩናይትድ ስቴትስና በሀገሪቱ መንግስት ኃይሎች ነው ይላል። ኻሊል ዛድ በበኩላቸው የሰዎች ሞት ሁላችንም ያስቆጣል፣ ግድያውን ከሚቃወሙት አፍጋኖች ጋር ነን፣ ደም መፋሰሱ እንዲቆም እንፈልጋለን ሲሉ ዛሬ በትዊተር ገልጸዋል። በሶስት ወራት ውስጥ መንግስትን በሚደግፉ ኃይሎች የተገደሉት ሲቪሎች 305 ሲሆኑ 303 ቆስለዋል። በአማጽያን የተገደሉት ሲቪሎች ደግሞ 227 ናቸው፣ የቆሰሉት 736። በምዕራብ ጎጂና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጎጂና የጌዲዮ አባ ገዳዎች፣ የሀገሪቱ ሽማግሌዎችና የአካባቢ ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ስርዓት ላይ ታድመዋል። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም ጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑ አስታውቋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 እንዲሁም በ31 ሜትር ባንዶች በአጭር ሞገድና በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ብለናል።